ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የሰውን ልጆች ኃጢአት ማስወገድ የሚችል የእግዚአብሔር ልጅ መዳን ያለም ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። ብሩክታይትና ጌታ ያውቃል በዚህ ዝማሬ ስላገለገሉን በኑሮውና ባገልግሎታቸው እግዚአብሔር አብዝቶ ይባርካቸው። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ድንቅ አሰራርህ እጅግ አድርገንና መሰግነሃለን። በየቀኑ በየለቱ በየሰዓቱና በየደቂቃው ስለምትናገረንና ስለምትመክረን እጅግ አድርገንና መሰግነሃለን። በዚህች ሰዓት ደግሞ ልንማር ያልነውን ቃልህን ከጸባወት መንፈስ ቅዱስህን ልከ አስተምረን እንኖርበት ዘንድ ደግሞ እግዚአብሔር ሆይ የሚረዳንን መንፈስ ቅዱስ ላክልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 11 እና ከምዕራፍ 12 የተመለከትነው የዳዊትን የንግስና ዘመን በስፋት ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ ረድቶን አብረን የምንመለከተው ከአንደኛ ዜና ምዕራፍ 13 እስከ ምዕራፍ 16 ያለውን ይሆናል። አንደኛ ዜና ምዕራፍ 13 እስከ ምዕራፍ 16 ያለውን ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጀመሪያ አንደኛ ዜና ምዕራፍ 13 ናውጡ። አድማጮች የነዚህ የሶስቱ ምዕራፎች አብይ ሐሳብ ታቦቱን ወደ ኢየሩሳሌም ለማምጣት ዳዊት ያደረገውን የመጀመሪያውን ሙከራ ያወሱናል። በዚህ ክፍል የምንመለከተው ታቦቱን ወደ ኢየሩሳሌም ለማምጣት ዳዊት ያደረገው የመጀመሪያ ሙከራ ከእግዚአብሔር ይጅታን ጻር ምን እንደሚመስል ነው። በመሳፍንት ዘመን ከፍልስጤማውያን ጋር በተደረገው ጦርነት ታቦቱ ተማርኮ እንደነበር እናስታውሳለን። የታቦቱ እዚያ መኖር ብዙ ችግር ስላመጣባቸው በአዲስ ሰረገላ አድርገው ወደ እስራኤል ምድር መልሰውታል። አንደኛ ሳሙኤል ምዕራፍ 6ን በኋላ ተመልከቱ። አንደኛ ሳሙኤል ምዕራፍ 6ን ብትመለከቱ ታሪኩን በስፋት ማንገት ትችላላችሁ። ከዚያን ጊዜ አንስቶ ታቦቱ አቢናዳብ በሚባል ሰው ቤት ቅሪያቲርያም በሚባል ስፍራ ነበር ያረፈው። አሁን ደግሞ ዳዊት ታቦቱን ወደ ዋና ከተማ ወደ ኢየሩሳሌም ለማምጣት ይፈልጋል። ዳዊት ለመንፈሳዊ ጉዳይ ትኩረት መስጠቱ እግዚአብሔርን ደስ አሰኝቶታል። ሆኖም ዳዊት ገና ከመጀመሪያው ስህተትን ፈጽሟል። እስቲ አንደኛ ዜና ምዕራፍ 13 ቁጥር 1 የሚለንን እንመልከት። አንደኛ ዜና ምዕራፍ 13 ቁጥር 1ን ተመልከቱ። ዳዊትም ከሻለቆችና ከመቶ አለቆች ካለቆቹም ሁሉ ጋር ተማከረ ይላል። በአሁኑ ጊዜ ዳዊት የእስራኤል ንጉስ ነው። ንጉስ ከሆነበት ጊዜ አንስቶ ብዙ ቅድና ራይ ነበረው። ታቦቱን ወደ ኢየሩሳሌም የማምጣት ሐሳብም ነበረው። ስለዚህም ካለቆች ሁሉ ጋር ተማከረ ይላል። እንደኔ ዳዊት ወገኖቼ ከነዚህ ሰዎች ጋር ምክር መጠየቁ ወይም ደግሞ መማከሩ ተሳስቷል ላለው እግዚአብሔር ሲመራውና መንገዱን ሲያሳየው ኖሯል። ስለዚህም ከሰው ምክር መጠየቅ የለበትም እላለሁኝ። አስተዋላችሁ? ዳዊት ከሰው ምክር መጠየቅ የነበረበት አይመስለኝም። ዛሬ ቤተ ክርስቲያን ከፍተኛ አደጋ ላይ እንዳለች አስባለሁ። ብዙዎች በቤተ ክርስቲያን ጉዳይ እጃቸውን ማግባት ይፈልጋሉ። በተለይ ደግሞ ቦርዶችና ኮሚቴዎች መንፈሳዊ ጉዳይን በተመለከተ ለቤተ ክርስቲያን ውሳኔ የሚያደርጉላት ከሆነ ትልቅ ችግር ውስጥ ነን ማለት ነው። በመጀመሪያ ደረጃ ከነዚህ ሰዎች አብዛኛዎቹ መንፈሳዊ ብስለት የላቸውም። በመንፈሳዊ ጉዳይ ላይ ለመወሰን ዝግጅቱም የላቸውም። ብዙ ጊዜ ደግሞ የሚያሳልፉት ውሳኔ ለክርስቶስ ወንጌል እንቅፋት ሲሆን ነው የሚታየው። የዳዊት ምስህተት ከነዚያ የጦር መሪዎች ምክር መጠየቁ ነበር። የሚሰማውን ሁሉ አሜን ብሎ መቀበሉ ነበር ስህተቱ። ቁጥር 2 እና 3ን ተመልከቱ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔር ወጥቶ እንደሆነ በእስራኤል አገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመስመሪዎቻቸውም ለሚቀመጡ ካህናትና ሌዋውያን ወደኛ ይሰበሰቡ ዘንድ እንላክ። በሳኦልም ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ አላቸው ይላል። በሳኦል ዘመን በመገናኛው ድንኳን እግዚአብሔርን ማምለክ ተቋርጦ ነበር። ስለዚህም ሥርዓቱ ፈራርሶ ነበር። ሌዋውያኑ ተበታትነዋል። አሁን ደግሞ ታቦቱን ማምጣት እንደሚፈልግ ወሬው በመላው አገሪቱ ተዳርሷል። ቁጥር 4 ነው። ነገሩም በሕዝቡ ሁሉ ዓይን ዘንድ ቅን ነበርና ጉባኤው ሁሉ እንዲሁ እናደርጋለን አሉ ይላል። ውሳኔውን ያሳለፉት በአንድ ድምጽ ነበር። ታቦቱ ወደ ኢየሩሳሌም መምጣት እንዳለበት ሁሉም ተስማምቷል። የእግዚአብሔርንም ታቦት ከቅሪያትይዓሪም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብጽ ወንዝ ከሲሆር ጀምሮ እስከ አማት መግቢያ ድረስ ሰበሰበ ይላል። ቁጥር 5ን ይመለከቷል። ከአንደኛ ሳሙኤል ምዕራፍ 7 እንደምንመለከተው ታቦቱ ወደ ቅሪያትይዓሪም ከተወሰደ በኋላ ባስከተለው ችግር ምክንያት እዚያው እንዲሆን ተወስኗል። ቁጥር 6ን ተመልከቱ። ዳዊትም እስራኤልም ሁሉ በኪሩቤል ላይ የተቀመጠውን ስሙም በርሱ የተጠራውን ያምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቅሪያትይዓሪም ወደ ተባለችው ወደ በዓላ ሄዱ ይላል። እርግጥ ነው ወገኖቼ እግዚአብሔር በታቦቱ ውስጥ አይኖርም፣ በኪሩቤል መካከልም አይኖርም። ሆኖም ከእስራኤል ሕዝብ ጋር በእነዚህ ነገሮች አማካይነት እንደሚገናኝ ወሰነው እርሱ ነበር። በዚህ አማካይነት የመገኘቱን ኃይል ለሕዝቡ ይገልጻል። እያደረጉ የነበረው ትክክል ቢሆንም በተሳሳተ መንገድ ነበር የሚያደርጉት። ታቦቱን ወደ ኢየሩሳሌም ማምጣታቸው ትክክል ነበር። ያንን ለማድረግ የተጠቀሙበት መንገድ ግን ትክክል አልነበረም። ችግራቸው የጀመረውም እዚህ ላይ ነበር። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑት፣ ከአሚናዳብም ቤት አወጡት። ኦዛና አሆሂዮም ሰረገላውን ይነዱ ነበር ይላል። ቁጥር 7 ልብ በሉ። እንዴት ታቦቱን መሸከም እንደነበረባቸው ቀደም ብሎ እግዚአብሔር መመሪያ ሰጥቷቸው ነበር። ታቦቱ በሰረገላ መወሰድ አልነበረበትም። እስቲ እግዚአብሔር ለሙሴ የነገረውን እንመልከት። ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቃት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅድሳቱን አይንኩ። በመገናኛው ድንኳን ዘንድ የቃት ልጆች ሸክም ይህ ነው ይላል ዘኍልቍ ምዕራፍ 4 ቁጥር 15። የቃት ልጆች ታቦቱን መሸከም ነበረባቸው እንጂ በሰረገላ ማጓጓዝ አልነበረባቸውም። ለምን? ምክንያቱም ታቦቱ የክርስቶስ ምሳሌ ነው። በመንፈሱ አማካይነት ክርስቶስ በሰዎች ውስጥ ይኖራል። አንዳንድ ሰዎች ሁልጊዜ ቀላሉን መንገድ ነው የሚፈልጉት። የእግዚአብሔርን ቃል ለሰዎች ለማዳረስ መድከም ያስፈልጋል። የእግዚአብሔርን ቃል በሰረገላ ማጓጓዝ አንችልም። ሸክሙ በእያንዳንዳችን ትከሻ ላይ ማረፍ አለበት። ቁጥር 8 ዳዊትና እስራኤል ሁሉ በቅኔና በበገና በመሰንቆና በከበሮ በጸናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ዳዊት ጥሩ ሙዚቀኛ ነበር። እንደውነቱም ከሆነ ጊዜው የደስታና የፈንጠዝያ ጊዜ መሆን ነበረበት። በድንገት ግን የደስታው ጫጫታ ጸጥ አለ። እስቲ የሆነውን ደግሞ እናንብብ። ወደ ኪዶንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ኦዛጁን ዘረጋ። የእግዚአብሔርም ቁጣ በኦዛ ላይ ነደደ። እጁንም ወደ ታቦቱ ስለዘረጋው ቀሰፈው፣ በዚያም በእግዚአብሔር ፊት ሞተ ይላል። ለምን ትሉ ይሆናል? ምክንያቱም የተደረገው ነገር ትክክል አልነበረም። ምናልባትም አንዳንዶቻችን ታቦቱን ባይደግፈው ኖሮ ይወድቅ ነበር ትሉኝ ይሆናል። በመጀመሪያ ነገር ታቦቱ በሰረገላ ላይ መቀመጥ አልነበረበትም። የኦዛ ድጋፍም አያስፈልገውም ነበር። ከቁጥር 9 እስከ 10 ያለውን ስፍራ ተመልከቱ። ብዙዎች በማያስፈልግ ሁኔታ ወገኖቼ በእግዚአብሔር ሥራ እጃቸውን ያስገባሉ። የቱንም ያህል የተማሩና ትልቅ ቢሆኑም ሰዎች በእግዚአብሔር ሥራ ጣልቃ የሚገቡ ከሆነ በረከት አይኖርም። በኦዛ ላይ የደረሰውን ተመልከቱ። በእግዚአብሔር ታቦት ላይ እጁን ማሳረፍ ሲቃጣ እግዚአብሔር ከመንገድ አስወገደው፣ ቀሰፈው። ቁጥር 11ን ተመልከቱ። እግዚአብሔርም ኦዛን ስለቀሰፈው ዳዊት አዘነ። እስከዛሬም ድረስ የዚያን ስፍራ ስም የኦዛ ስብራት ብሎ ጠራው ይላል። እኔና እናንተ እዚያ ብንሆን ኖሮ እንደምናደርገው ሁሉ ዳዊትም በሆነው ነገር ልቡ አዝኗል። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ የሚለውን ቃሉን ደግሞ ከቁጥር 12 ላይ እንመለከታለን። ብዙ ጊዜ ወገኖቼ ነገሮችን በራሳችን መንገድ ለመስራት እንፈልጋለን። አስተዋላችሁ? ነገሮቻችን ሲበለሻሹብን እግዚአብሔርን ለመውቀስ ምላሶቻችንን አፋችንንም ደግሞ እንከፍታለን። በእግዚአብሔር መንገድ ሥራችንን እንስራ። ሥራችንን ለእግዚአብሔር አሳልፈን እንስጥ። ዳዊት በመጨረሻ ያደረገውም ይህንን ነው። እስቲ ከቁጥር 13 እስከ 14 ያለውን ደግሞ እንመልከት። ዳዊትም ታቦቱን ወደ ጌሰው ወደ አቢዳራ ቤት አሳለፈው እንጂ ወደ እርሱ ወደ ዳዊት ከተማ አላመጣውም። የእግዚአብሔርም ታቦት በአቢዳራ ቤት ተሰብ ዘንድ በቤት ውስጥ 3 ወር ተቀመጠ። እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ ይላል። ታሪኩ እዚህ ላይ ያከትማል። ታቦቱ በዚህ ጊዜ ወደ ኢየሩሳሌም መምጣት እንደሌለበት የተወሰነ ይመስላል። ታቦቱ ያረፈበት ቤተሰብ እየተባረከ ነው። ዳዊት ግን ለጊዜውም ቢሆን ፊቱን ወደ ሌላ ነገር መልሷል። እስቲ የዳዊትን ብልጽግና የሚያወሳውን ክፍል ደግሞ ከዚህ ቀጥለን እንመልከት። እግዚአብሔር ዳዊትን እያበለጸገው እንደሆነና ዝናውም እየሰፋ እንደሆነ የምንመለከተው ከዚህ ከምዕራፍ 14 ነው። አንደኛ ዜና ምዕራፍ 14 ቁጥር 1ን ተመልከቱ። የጢሮስም ንጉሥ ኪራም ቤት ይሰሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም መናጢዎችንም ወደ ዳዊት ላከ ይላል። ዳዊትና ኪራም በጣም ይቀራረቡ ነበር። ኪራም ዳዊትን ይወደው እንደነበረም ከሌላ ስፍራ ተመልክተናል። በዚህ ዳዊት ንጉሥነቱን በጀመረበት ጊዜ ኪራም ለዳዊት ቤተ መንግሥት ሊሰራለት ፈልጓል። እስቲ ቁጥር 2ና 3ን እንይ። ስለ ሕዝቡም ስለ እስራኤል መንግሥቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም ከኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችንና ሴቶችን ልጆች ወለደ ይላል። ምናልባትም ዳዊት እንደዚያ ያደረገው እግዚአብሔር ስለፈቀደ ነው ትሉኝ ይሆናል። አዎን፣ እግዚአብሔር ፈቅዶ ይሆናል። ይሁን እንጂ እግዚአብሔር ተስማምቶበታል ማለት ግን አይደለም። ውሎ አድሮ ደግሞ እግዚአብሔር ሲፈርድበትና ያለን በቀሪው የሕይወት ዘመኑ አዘንተኛ የሚሆንበት ችግር ሲደርስበትም እንመለከታለን። ዳዊት ያደረገው ነገር ትክክል አልነበረም። ይህ ጉዳይ በጽሑፍ የሰፈረው እግዚአብሔር የወደደውና የተስማማበት ነገር ስለሆነ አይደለም፣ ስለ ሁኔታው ትክክለኛ ግንዛቤ እንዲኖረን ብቻ ነው ይህ ነገር በጽሑፍ የሰፈረው። ብዙ ጊዜ ከአድማጮች የማገኘው ደብዳቤና በቤተ ክርስቲያን አካባቢም የሚቀርብልኝ ጥያቄ ይህንን ይመስላል። ዳዊትና እሱን የመሰሉ ነገስታት በቀድሞው ጊዜ ብዙ ቅባቶችና ሚስቶችን ስላገቡ እግዚአብሔር ተስማምቶበታል፣ እግዚአብሔር ብዙ ሚስቶችን እንድናገባ ይፈቅድልናል ብላችሁ አትመኑ። ይህ ትክክል አይደለም። ቀደም ብዬ እንደተናገርኩት ስለ ሁኔታው ትክክለኛ ግንዛቤ እንዲኖረን ብቻ ነው ይህ ነገር እግዚአብሔር በጽሑፍ እንዲሰፍር ያደረገው። አለበለዚያ ብዙ ሚስቶችን እንድናገባ፣ ሁለት ወይም ሶስት ሚስቶችን እንድናገባ እግዚአብሔር አልፈቀደልንም። ዳዊት ስደት ላይ በነበረበት አንድ ወቅት ፍልስጤማውያን የርሱ ሰው እንደሆነ ገምተው ነበር። አንደኛ ሳሙኤል ምዕራፍ 27ን ተመልከቱ። አሁን ግን እንደገና ወደ ሕዝቡ ተመልሶ ንጉሳቸው ሆኗል። ስለዚህም ፍልስጤማውያን በዳዊት ላይ ሁከት ለመፍጠር እየሞከሩ ነው። አንደኛ ዜና ምዕራፍ 14 ከቁጥር 9 እስከ 12 ያለውን ስፍራ መመልከት ይቻላል። ይህ ወዳጆቼ ለዳዊት ትልቅ ድል ነበር። እንዲህ ይላል ቃሉ፣ ፍልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄ ተሳልፈ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጄ አሳልፌ እሰጣቸዋለሁና ውጣ አለው። ወደ በዓል ፈራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፈራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተው። ዳዊትም አዘዘ፣ በሳትም አቃጠሏቸው ይላል። ቀደም ብዬ እንደተናገርኩት ይህ ለዳዊት ትልቅ ድል ነበር። ከዚህ ቀደም እስራኤል በፍልስጤማውያን ላይ ይህን ያለ አኩሪ ድል አስመዝግበው እንደማያውቁ ግልጽ ነው። ቁጥር 13 እና 14 ደግሞ ተመልከቱ። ፍልስጤማውያንም ደግሞ በሸለቆው አደጋ ጣሉ። ዳዊትም እንደገና እግዚአብሔርን ጠየቀ። እግዚአብሔርም ከነርሱ ዞረ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ እነርሱ አትውጣ አለው ይላል። ዳዊት ከዚህ ቀደም ፍልስጤማውያንን ድል እንዳደረግኳቸው አሁንም ድል አደርጋቸዋለሁ በማለት በልበ ሙሉነት ለጦርነቱ መውጣት ይችል ነበር። እርሱ ግን እግዚአብሔርን ጠየቀ። እግዚአብሔርም እንደዚያ እንዳያደርግ ከለከለው። ከፊት ለፊታቸው እንዲሸሽና እርሱን እያሳደዱ ወደ ሾላ ዛፍ ሲመጡ እዚያ እንዲገጥማቸው ነገረው። ብዙ ክርስቲያኖች ወገኖቼ በእግዚአብሔር የመታመን ችግር አለባቸው። አንዳንዶቹም ጌታን በመፈታተን ነው የሚኖሩት። ያላቅማቸው ትልልቅ ነገር ውስጥ ይገባሉ። መዋጥ ከሚችሉት በላይ ይጎርሳሉ። ለምን እንደዚያ እንደሚያደርጉ ሲጠየቁ እግዚአብሔር ምሪት ሰጥቶናል ይላሉ። በጌታ እምነት ስላለን ነውም ብለው ይናገራሉ። ወገኖቼ እግዚአብሔር ግን በተቀደሰ አእምሮአችን ረጋ ብለን እንድናስብ ይፈልጋል። አንዳንድ ሰዎች የሚንቀሳቀሱት በእምነት እንደሆነ ይናገራሉ። እንደ እውነቱ ከሆነ ግን እርምጃቸው የእምነት ሳይሆን ያጉል ድፍረት ነው። በጌታ እንደሚታመኑ ይናገራሉ፣ የሚያደርጉት ግን እግዚአብሔር አታድርጉ ያላቸውን ነው። እግዚአብሔር በመንፈስ ቅዱስ በተቀደሰ አእምሮአችን ረጋ ብለን እንድናስብና ምሪቱን እንድንጠብቅ ይፈልጋል። ብዙዎቹ እምነት የሚሉት አጉል ድፍረት እንጂ እምነት አይደለም። በዚህ ምክንያት የእምነት መሰናክል ያጋጠማቸው ብዙ ሰዎችን አውቃለሁ። አንድ ጊዜ አንዲት ሴት እግዚአብሔር እንደሚፈውሳት እንደነገራትና ወደ አንድ ፈውስ ስብሰባ መሄድ እንደምትፈልግ ተናገረች። እግዚአብሔር እንደሚፈውሳት እርግጠኛ ነበረች፣ ሆኖም አልተፈወሰችም። ባለመፈወሷም በእግዚአብሔር ላይ አኮረፈች። እኔም ሳም ነው እግዚአብሔር ግን ከዳኝ አለችኝ። በአንድ ወቅት ተገናኝተን ስንጨዋወት እኔም መጀመሪያውኑ እግዚአብሔር ባልነገረሽ ነገር ላይ እምነትሽን መጣል አልነበረብሽም፣ በእርግጥ እግዚአብሔር ተናግሮሽ ቢሆን ኖሮ በተስፋ ቃሉ መሠረት ፈጽሞ ይፈውስሽ ነበር በማለት ላጽናናት ሞከርኩ። ወዳጆቼ በእግዚአብሔር የመታመንንና የመደገፍን ታላቅነት ለማቃለል አይደለም ይህንን የምናገረው። በእግዚአብሔር መታመናችን ተገቢና አስፈላጊ ነው። ይሁን እንጂ ትክክለኛ ምሪት ከርሱ መቀበላችንን ግን እርግጠኞች መሆን አለብን። የምንዋጋበት ወቅት አለ፣ ከውጊያ የምንወጣበትም ወቅት አለ። ቁጥር 15ን ተመልከቱ። በሾላውም ዛፍ ራስ ውስጥ የሸውሹታ ድምጽ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊት ይወጣልና በዚያን ጊዜ ወደ ሰልፍ ውጣ አለው ይላል። ተመልከቱ እንግዲህ፣ በቅርቡ አንድ የማውቀው መጋቢ ጓደኛዬ አንድ የቤተ ክርስቲያን መጋቢ ሆኖ ወደዚያ እንደሚሄድ ነገረኝ። እኔም ቀደም ብዬ ያንን ቤተ ክርስቲያን አውቀው ስለነበር ከጌታ ምሪት ካላገኘ በቀር ወደዚያ እንዳትሄድ በማለት አስጠነቀቅኩት። አንዳንድ ጊዜ እግዚአብሔር መንገዳችንን እንዳቀናልንና በፈቃዱ ውስጥ መሆናችንን እርግጠኛ እስክንሆን ድረስ መጠበቅ ሊኖርብን ይችላል ወገኖቼ። አንዳንዴ በእምነት መራመድ የምንለው አጉል ድፍረት እንጂ ጨርሶ እምነት ላይሆን ይችላል። በአጓጉል ነገር እግዚአብሔርን እየተፈታተንም ሊሆን ይችላል። በእምነት መንቀሳቀስ በሚል ሽፋን ስህተት ላይ እንዳንወርቅ ጥንቃቄ ማድረግ አለብን። በእግዚአብሔር ከመታመን ይልቅ እንዳንፈታተነውም መጠንቀቅ አለብን። ቁጥር 16 እና 17 ላንብብላችሁ። ዳዊትም እግዚአብሔር እንዳዘዘው አደረገ። በገባውንም ጀምሮ እስከ ጌዜር ድረስ የፍልስጤማውያንን ጭፍራ መቱት። የዳዊትም ዝና በያገሩ ሁሉ ወጣ፣ መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው ይላል። ዳዊት ከታላላቅ መሪዎች አንዱ ነው የምለው በዚህ ምክንያት ነው ወገኖቼ። መንግስቱ በዘመኑ ከነበሩት ሁሉ ትልቁና ጠንካራ መንግስት ነበር። እግዚአብሔር ከዚህ ሰው ጋር ነበር። ስለዚህም ያቺ ትንሽ አገር በአካባቢው የምትፈራ መንግስት ሆነች። ይህ ደግሞ እንግዳ ሊሆንብን አይገባም። የዓለም ታሪክ በእንዲህ አይነት ጉዳዮች የተሞላ ነው። ለምሳሌ ያህል አንዲት አነስተኛ ከተማ የነበረችው ቬኒስ በአንድ ወቅት ዓለምን ገዝታለች። ስለዚህም እስራኤል ትንሽ አገር ብትሆንም እንኳ ዓለምን የምትገዛ ኃይል ልትሆን መቻሏ ሊያስገርመን አይገባም። ለዚህም ምክንያት አለው። ከቁጥር 2 እንደምንመለከተው እግዚአብሔር በእስራኤል ላይ እንዳነገሰው ዳዊት አውቋል። ከቁጥር 17 እንደምንመለከተው ደግሞ የዳዊት ዝና በያገሩ ሁሉ ወጣ፣ መፈራቱንም እግዚአብሔር በአሕዛብ ሁሉ አደረገው። ዳዊትም ለስልጣን ያበቃው እግዚአብሔር ነበር። አስተዋላችሁ? ዳዊትንም ለስልጣን ያበቃው እግዚአብሔር ነበር። ቀደም ብለን እንደ ተመለከትነው ወገኖቼ ከምዕራፍ 13 እስከ ምዕራፍ 16 በአብዛኛው አበክረው የሚናገሩት ስለ ዳዊትና ታቦቱን እርሱ ወደ መረጠው ስፍራ ወደ ኢየሩሳሌም ስለ ማምጣቱ ላይ ነው። መንግስቱን በተመለከተ ዳዊት ስላደረጋቸው ውሳኔዎች፣ በዙሪያው ከነበሩ አገሮች ጋር ስላደረገው ስምምነትና ስላደረጋቸው የተለያዩ ጦርነቶች ሊያሳዩን ሲገባ፣ እነዚህ ምዕራፎች ግን ትኩረታቸውን በሙሉ ዳዊትና ታቦቱ ላይ ነው ያደረጉት። ከዚህም የምንማረው ትልቅ ትምህርት ይኖራል። በእግዚአብሔር ፊት ዋጋ ያለው ነገር ምን እንደሆነ እንድናስተውል ይረዳናል። የእግዚአብሔር አጀንዳ ወይም እቅድ የዜና ማሰራጫዎች ትኩረት ከሚሰጧቸው ነገሮች በጣም ይለያል። ከነዚህ ምዕራፎች የምንመለከተው የሕዝቡ ትኩረት እርሱን ማምለክ ላይ እንዲሆን የእግዚአብሔር ፍላጎት መሆኑን ነው። የእስራኤል አምልኮና መንፈሳዊ ሕይወት የተማከለው በታቦቱ ዙሪያ እንደነበረ ደግሞ በሚገባ እናውቃለን። ብዙውን ጊዜ ግን ትኩረታችን የምናደርገው አላፊና ጠፊ ነገሮች ላይ ለመሆኑ ታሪክ ራሱ ምስክር ነው። በአንድ ወቅት ብዙ እንቅስቃሴ ይታይበት የነበረው የናፖሊዮን ቤተ መንግሥት ዛሬ ታሪካዊ ቅርሶች የሚጎበኙበት ሙዚየም ሆኗል። በአንድ ወቅት ታላላቅ የነበሩ ከተሞች ዛሬ በታሪክ ብቻ እናስባቸዋለን። ለቱሪስት መስህብነት ካልሆነ በቀር ሌላ ለምንም አይጠቅሙም። በእነዚያ ዘመኖች ግን ሰዎች የእግዚአብሔርን ሐሳብ ተረድተው ቢሆን ኖሮ ነገሮች ምንኛ የተለየ መልክ ሊኖራቸው በቻለ ነበር። ይህን ምክንያት በማድረግ የመገናኛው ድንኳን ዕጣ ፈንታስ ምን ሆነ የሚል ጥያቄ ይነሳ ይሆናል። የመገናኛው ድንኳንም እንደ ሌሎች ነገሮች ሁሉ አርጅቷል። የቤተ መቅደሱ ዕቃዎችም ምናልባት በፍልስጤማውያን ሳይወሰዱ እንዳልቀሩ ይታመናል። ዋናው ነገር ታቦቱ ነበር። ምክንያቱም የስርየት መክደኛውን የምናገኘው ከታቦቱ በላይ ነበር። እግዚአብሔር ከእስራኤል ሕዝብ ጋር የሚገናኘውም እዚያ ነበር። እኔና እናንተም የእግዚአብሔርን ምሕረትና ይቅርታ የምናገኝበት ስፍራ ሊኖረን ይገባል። ለእያንዳንዳችን እግዚአብሔር ምሕረት ሊያደርግልን ይፈልጋል። የምሕረት ስፍራ አዘጋጅቷል። ልጆቼ ሆይ ኀጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኀጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ ሆነ ኢየሱስ ክርስቶስ ነው። እርሱም የኃጢያታችን ማስተሰሪያ ነው። ለኃጢያታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢያት እንጂ ይላል። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። የኃጢያታችንን ስርየት የምናገኘው ከክርስቶስ ነው። ይህ እግዚአብሔር ከፍተኛ ስፍራ የሚሰጠው ጉዳይ ነው። ወሳኙ ነገር ሬዲዮና ቴሌቪዥኖች የሚያወሩት አይደለም። ወሳኙ ነገር ምንም እንኳ የራሱ ጠቀሜታ ቢኖረውም መንግስታት የሚያሳልፉትም ውሳኔ አይደለም። ትልቁ ነገር ወገኖቼ ውሳኔዎቹ ከእግዚአብሔር ውሳኔ ጋር መስማማታቸው ነው። እንደ ተመለከትነው ዳዊት ታቦቱን ወደ ኢየሩሳሌም ለማምጣት ሙከራ አድርጓል። ምንም እንኳ ይህ ሙከራው ተገቢ ቢሆንም በተሳሳተ መንገድ ነበር ተግባራዊ ለማድረግ የፈለገው። ለታቦቱ ማረፊያ እንድትሆን የኢየሩሳሌምን ከተማ የመረጠው ዳዊት ብቻ ሳይሆን እግዚአብሔርም ጭምር ነበር። ስለዚህም ታቦቱ ወደ ኢየሩሳሌም መወሰዱ ትክክል ነበር ማለት ነው። ችግሩ ዳዊት የተሳሳተ መንገድ መሞከሩ ብቻ ነበር። ከዘልቁ መጽሐፍ እንደምንመለከተው ታቦቱ ከስፍራ ስፍራ መጓጓዝ የነበረበት የሌዊ ነገድ በሆኑት በቃታውያን ጫንቃ ላይ ነው። ሌላ ምንም አማራጭ ነገር አልነበረም። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችን እዚህ ላይ ያበቃል። እግዚአብሔር ይባርካችሁ ጸጋውንም ያብዛላችሁ። ጌታም ደግሞ ይህንን እድል ሰጥቶን አብረን ከቃሉ ማድ እንድንካፈል ስላደረገ እግዚአብሔር ለዘላለም የተመሰገነ ይሁን እያልን በዚህ በሚከተለው ዝማሬ የምንሰናበታችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። በሰላም ደግ
ባናየውም እንኳን በብዙ ፋይናችን እንደ ብሎ ይፈላት ከፊት ለፊታችን
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።